ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክብሯን አድማጮች እንደምን አመሻችሁ። በያላችሁበት ስፍራ ሆናችሁ ይህንን ዝግጅታችንን ስታዳምጡ ሳለ በእውነት እግዚአብሔር አምላካችን መሻታችሁን ተመልክቶ እነሆ እንዳመጣጣችሁ ሁላችሁንም ይጎበኛል። እኛም በዚህ ያለነውን ደግሞ እግዚአብሔር አምላካችን በቃሉ አማካኝነት ተገናኝቶን እናንተንም እንደሚያስተምራችሁ እኛንም ያስተምረናል ይገስጸናል። ከቃሉም ደግሞ ድንቅን ነገር እንድንመለከት ሁላችንንም ይረዳናል። በዛሬው ምሽት ክፍለ ጊዜ ጥናታችን ባለፈው ክፍለ ጊዜ የጀመርነውን የምዕራፍ 9ን ትምህርትና ከምዕራፍ 10 ደግሞ እስከ ቁጥር 37 ድረስ ያለውን አንድ ላይ እንመለከታለን። እስቲ የዛሬውን ዝግጅታችንን በዚህ ዝማሬ ብንጀምርስ። የሞትንስ ፍርድ ብዙ ሲሰምተናል በሕይወት ለመኖር ዕለት ዕለት ሞተናል። የኢየሱስን ሞት ተሸክመን ዞረናል። በዚህ ሁሉ ግን በምሕረቱ ኖረናል። እጁን ዘርግቶ ጌታ ባይረዳን ከእኛ ጋር ሆኖ ከችግራችን ባይታደገን እንደዚህ ፈጥኖ ረግረጉ ጦር ልንጠፋ ነበር ወሃስሞ። ዛሬ ግን ድነን በሕይወት አለን ኢየሱስ አውጥቶን። በእምነት እንጂ በምናየው አይደለም፣ ከጌታ በቀር እኛ ትምክህት የለንም። ጽድቃችን እንኳን ለዚህ አላበቃንም፣ ሕጋው አጥንቱን ከእርሱ አልተለየንም። እጁን ዘርግቶ ጌታ ባይረዳን ከእኛ ጋር ሆኖ ከችግራችን ባይታደገ እንደዚህ ፈጥኖ ረግረጉ ጦን ልንጠፋ ነበር ወሃስሞ። ዛሬ ግን ድነን በሕይወት አለን ኢየሱስ አውጥቶን።
እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። ከረግረግ ከጭቃ ከዚህ ዓለም ከሚደርስብን ጉድፍ ሁሉ የታደገንና የጠበቀን እስከ ዛሬም በትከሻዎቹና በደረቱ የሚይዘን ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ወርደን እንሄዳለን ከቤት በቃን አንተን አንከተልም ብለን እንኳን አሻፈረን ስንል ኢየሱስ ክርስቶስ በፍቅር ያባበለ ተመለስ ልጄ ሆይ ይለናል። እግዚአብሔር ይክበር ይመስገን። ንጸልይ ወገኖች። ጌታ ሆይ እጅግና መሰግነሃለን። ኖ ካለፈ ሰኞ እስከዚህች ቀን ድረስ እግዚአብሔር አባታችንና አምላካችን ሆይ ቃልህን እየመገብከን እዚህ ጊዜ ደግሞ ደርሰናል። እኔም ባሪያ ጌታዬ ሆይ በዚህ ውስጥ ብዙ ተመክሬአለሁ፣ ወገኖቼም እንዲሁ። ምክርህ ደግሞ ጌታዬ ሆይ መጨረሻ የለውም፣ እንዲሁ ይቀጥላል። ያጽናናል፣ ያበረታታል፣ ይደግፋል። እግዚአብሔር አምላኬ ባልጋቸው በመኝታ ላይ ሆነው አንተን የሚያዳምጡ እግዚአብሔር አምላኬ በበሽታም ተይዞ ደግሞ ጎናቸውን ካሳረፉበት ስፍራ ሆነው አንተን የሚያዳምጡ አንተን የሚሰሙ ወገኖቼ ብዙዎች ናቸው። እግዚአብሔር አምላኬ በዚህ ጊዜ ደግሞ በችግር በስቃይ ቆዝማላለች ነፍስ ደርሰ የምትናገር አንተነ ጌታ እግዚአብሔር አምላኬ ሆይ አንድ ላይ በመሰባሰብ ደግሞ አንተን ለማዳመጥ ከቀረቡት ወንድሞችና እህቶች መካከል ደርሰ የምትጣጽናና የምትታበረታታ የእምነታቸውን ቁርጭምጭሚቶች ሁሉ የምትጣጸና አንተ ነህ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ፣ ስምህን እናከብራለን እናመሰግናለን። በዚህ ጊዜ ደግሞ አሁንም እንጋብዛለን፣ በመካከላችን ተገኝ፣ በሙላት በእኛ መካከል በቃልህ ተመላለስ። እግዚአብሔር አባታችንና አምላካችን ሆይ ሥጋና ደም እንደሚገልጠው ሳይሆን መንፈስ ቅዱስ እንደሚገልጠው ቃልህን መረዳት ወደምንችልበት ደረጃ አድርሰን በደላችንና መተላለፋችንን ሁሉ ይቅር በል። ስለ ክብር ስምህ ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ የኤፌሶ ሳውል በጌታ ማመኑንና የደረሰበትንም ችግር አንድ ባንድ እየተመለከትን ከሰዓት አቋያ ማገባደዳችን ይታወሳል። ዛሬም ደግሞ ጌታ ረድቶን ትላንትና ካቆምንበት ስፍራ እንጀምራለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የሐዋርያት ሥራ ምዕራፍ 9 ቁጥር 30ን ተመልከቱ። አንተና በቁጥር 29 ላይ ከግሪክ ማገር መጥተው ከነበሩት አይሁድ ጋር ይነጋገርና ይከራከር ነበር። እነርሱ ግን ሊገሉት ይፈልጉ ነበር ማለታችን የሚታወስ ነው። ታሪኩ ተከታታይነት ስላለው መለስ ብያ ነበብኩላችሁ። እስቲ ቁጥር 30ን እንይ። ወንድሞችም ይህን ባወቁ ጊዜ ወደ ቂሳሪያ ወሰዱት፣ ወደ ጤርሴስም ሰደዱት ይላል። ጳውሎስ ወገኖቼ ወደ ትውልድ ከተማው ሄዷል። ወደ ትውልድ አገሩ የሄደውም ለናቱና ለአባቱ ለእህቶቹና ለወንድሞቹ ስለ ክርስቶስ ለመናገር ሊሆን ይችላል። ይሁን እንጂ ስለነዚህ ሰዎች ምንም የምናውቀው የለንም። ጳውሎስ ካንድ ጊዜ በቀር ስለ ቤተሰቦቹ ተናግሮ አያውቅም። በሮሜ ምዕራፍ 16 ላይ የሥጋ ዘመዶቹ ስለሆኑ አንዳንድ ሰዎች ይናገራል። ቁጥር 31ን ተመልከቱ። በይሁዳ ሁሉና በገሊላ በሰማርያም የነበሩት አብያተ ክርስቲያናት በሰላም ኖሩ ታነጹ፣ በእግዚአብሔርም ፍራትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር ይላል። ቤተ ክርስቲያን ወገኖቼ እያደገች ነው። ወንጌል በይሁዳ በገሊላና በሰማርያ እየተስፋፋ ነው። ከጥቂት ጊዜ በኋላ ደግሞ እስከ ምድር ዳርቻ ድረስ ሊስፋፋ ነው። ከቁጥር 32 እስከ 35 ያለውን ስፍራ ብትመለከቱ የጴጥሮስን አገልግሎት በበልዳና በኢዮጴ ታገኛላችሁ። ጴጥሮስ ሐዋርያ ስለነበር የሐዋርያት መለያ የሆነው ታምራትን የማድረግ ስጦታ ነበረው። በኢዮጴም ጣቢታ የሚሏት አንዲት ደቀ መዝሙር ነበረች። ትርጓሜውም ዶርቃ ማለት ነው። እርሷም መልካም ነገር የሞላባት ምጽዋትም የምታደርግ ነበረች የሚለውን በቁጥር 36 ላይ እናገኛለን። ይህቺ ሴት በማህበረሰባዊ አገልግሎት የተሰማራች ሴት ነበረች። ልብሶችን የመስፋት ስጦታ ነበራት። ልብሶችን መስፋት የመንፈስ ቅዱስ ስጦታ ነበር ማለት ነውን? አዎ፣ ለዚህች ሴት እንደዚያው ማለት ነው። ልብሶችን መስፋት የዶርቃ ስጦታ ነበር። ይህች ሴት መጽሐፍ ቅዱስን የማስተማር ወይም የመስበክ ችሎታ አልነበራትም። ለሰዎች የሚተርፍ በእጇ የምትሰራው ችሎታ ነበራት። ይህም ልብስ መስፋት ነው። ቁጥር 37ን ተመልከቱ። በዚያም ወራት ታመመችና ሞተች፣ አጥበውም በሰገነት አኖሯት ይላል። በዚያን ዘመን ክርስቲያኖች ሲሞቱ ለቀብር የሚዘጋጁት እንዴት እንደነበር ከዚህ መረዳት ይቻላል። ልዳም ለኢዮጴ ቅርብ ናትና ደቀ መዛሙርት ጴጥሮስ በዚያ እንዳለ ሰምቶ ወደ እርሱ ከመምጣት እንዳይዘገይ እየለመኑ ሁለት ሰዎች ወደ እርሱ ላኩ የሚለውን ደግሞ በቁጥር 38 ላይ እናገኛለን። ያቺ በልዳ የነበረች ሴት መሞቷን በኢዮጴ ለነበረው ለጴጥሮስ ነገሩት። መገመት እንደሚቻለው ጴጥሮስ ከሞት ሊያስነሳት እንደሚችል አስቧል። ስለዚህም ወደ እነርሱ እንዲመጣ ለመኑት። ቁጥር 39ን ተመልከቱ። ጴጥሮስም ተነስተው ከነርሱ ጋር መጣ። በደረሰም ጊዜ በሰገነት አወጡት። መበለቶች ሁሉ እያለቀሱ ዶርቃ ከነርሱ ጋር ሳለች ያደረገቻቸውን ቀሚሶችና ልብሶች ሁሉ እያሳዩት በፊቱ ቆሙ ይላል። ዶርቃ የሰፋቻቸውን ቀሚሶች ሁሉ እያሳዩት ነበር። ለምን ነበር እንደዚያ ያደረጉት? ምክንያቱም ድሆች ስለነበሩ ነው። ዶርቃ ባትኖር ኖሮ እንደዚያ ያሉ ልብሶችን አያገኙም ነበር። ልብስ ሰፍታ የምታለብሳቸው እርሷ ነበረች። ይህ ታላቅ አገልግሎቷ ነበር። ከቁጥር 40 እስከ 41 ያለውን ደግሞ ብትመለከቱ ስለ ጴጥሮስ ድርጊት እንመለከታለን። ጴጥሮስም ሁሉን ወደ ውጭ አስወጥቶ ተንበርክኮ ጸለየ። ወደ ሬሳም ዞር ብሎ ጣቢታ ሆይ ተነሺ አላት። እሷም አይኖቿን ከፈተች፣ ጴጥሮስንም ባየች ጊዜ ተቀመጠች። እጁንም ለርሷ ሰጥቶ አስነሳት። ቅዱሳንና መበለቶችንም ጠራ። ሕያውም ሆና በፊታቸው አቆማት ይላል። የሐዋርያት ሥራ የቤተ ክርስቲያን ታሪክ ነው። ሐዋርያው ጴጥሮስና ጳውሎስ እንዴት ታምራትን በማድረግ ስጦታ ይጠቀሙ እንደነበር የምንመለከተው ከዚህ መጽሐፍ ነው። ስምዖን ጴጥሮስ የሚያገለግለው ለራሱ ሰዎች ቢሆንም አሕዛብን የማገልገል በር የከፈተው በእርሱ አማካይነት ነበር። በኋላ ጳውሎስ የተባለው ሳውል ግን የአሕዛብ ሐዋርያ ነበር። ሁለቱም ሙታንን እንዳስነሱ ተጽፏል። ብዙዎችን ከሞት ሳያስነሱ እንደማይቀሩ ቢገመትም ለማስረጃ እንዲሆን በጽሑፍ የሰፈሩት እነዚህ ጥቂቶቹ ብቻ ናቸው። ታምር ማድረግ ይችላሉ። እግዚአብሔር በእነርሱ ይጠቀማል። በሽተኞችን መፈወስ ይችላሉ። እነዚህ ስጦታዎች የሐዋርያነታቸው መለያ ስጦታዎች ናቸው። ሐዋርያው ጳውሎስ ቤተ ክርስቲያን የተመሠረተችው በሐዋርያት መሠረት ላይ ነው ይላል። ቤተ ክርስቲያን ወዳጆቼ የተመሠረተችበትን አዲስ ኪዳን የጻፉት እነርሱ ናቸው። ይህም ለኢዮጴ ሁሉ የታወቀ ሆነ። ብዙ ሰዎችም በጌታ አመኑ የሚለውን ደግሞ በቁጥር 42 ላይ ወረድ ብለን እናገኛለን። እነዚህ የምልክት ስጦታቸው ለጸጋ ወንጌል ማረጋገጫ ናቸው። በኢዮጴም ስምዖን ከሚሉት አንድ ቁርበት ፋቂ ጋር አያሌ ቀን ኖረ የሚለውን የመጨረሻውን ክፍል ደግሞ በቁጥር 43 ላይ እናገኛለን። የቁርበት ፋቂ ቤት ጥሩ ጠረን ያለው ቤት አይደለም። ኢዮጴ በባህር ዳርቻ የምትገኝ ከተማ ነበረች። ቤቱ በጣም ረጅም ዓመት የቆየ ቤት እንደነበር ይታወቃል። ምናልባትም ስምዖን ጴጥሮስ ነበረበት የተባለው ትክክለኛው ቤት ሊሆንም ይችላል። እንግዲህ አድማጮች የዛሬው ምሽት የሐዋርያት ሥራ ምዕራፍ 9 ጥናታችን በዚህ ላይ ያበቃና አሁን ደግሞ ወደ ምዕራፍ 10 ትምህርት እንሸጋገራለን። አድማጮች ይህ ምዕራፍ በዋናነት የሚያወሳው ከያፌት ወገን ስለሆነው ሮማዊ መኮንን ስለ ቀርኔሊዮስ ለውጥ ነው። የሐዋርያት ሥራ ምዕራፍ 10 በዋናነት የሚያወሳው ከያፌት ወገን ስለሆነው ሮማዊ መኮንን ስለ ቀርኔሊዮስ መለወጥ ነው። ወዳጆች ምዕራፍ 10 ዘግቦ የሚገኘው ስለ ስምዖን ጴጥሮስ አገልግሎት ሲሆን ጴጥሮስ ራእዩን ከተመለከተ በኋላ ደግሞ የሐዋርያው ጳውሎስ የአገልግሎት ታሪክ በቀጣይነት ይታያል። እንደሚታወቀው ሁሉ የአሕዛብ ሐዋርያ ጳውሎስ ቢሆንም አስቀድሞ አሕዛብ በሆነው በቀርኔሊዮስ ቤት ውስጥ በመግባት ለቤተሰቡ በሙሉ መዳን የሚገኘው በክርስቶስ በማመን እንደሆነ የሰበከው ጴጥሮስ ነበር። የቀርኔሊዮስን ራእይ እስቲ ከቁጥር 1 እንመልከት። እንዲህ ይላል፣ በቂሳሪያም ኢጣሊቄ ለሚሉት ጭፍራ የመቶ አለቃ የሆነ ቀርኔሊዮስ የሚሉት አንድ ሰው ነበረ ይላል። እዚህ ላይ ልታስተውሉት የሚገባ ነገር ቢኖር ጳውሎስ በቂሳሪያ ይኖር እንደነበረ ሲሆን ሐዋርያት ሥራ ምዕራፍ 9 ቁጥር 30ን ተመልከቱ። ምዕራፍ 9 ቁጥር 30 ምናልባት ከሐዋርያት ውስጥ አንዳንዶቹ በዚያ አካባቢ ወንጌልን አስቀድሞ ሳይሰብኩ እንዳልቀሩ ይገመታል። ዛሬ ቴል አቪቭ እየተባለች የምትጠራው ከተማ ከጥንታዩ ጃፋ አንዱ ክፍል ነበረች። ማንም ከጃፋ ተነስተው ትንሽ ወደ ላይ ፈቀቅ ካለ የሚያገኘው ከተማ ቂሳሪያን ነው። ይህቺ ከተማ ደግሞ በወቅቱ የሮማውያን ዋና መናኸሪያ ስትሆን ጲላጦስም ሆነ ሌሎች የሮማ መንግስት ባለ ስልጣኖች ይቀመጡ የነበሩት በዚህቹ ከተማ ነበር። የቀርኔሊዮስም የእዝ ጣቢያ የሚገኘው በዚሁ ከተማ ነበር። ይህ ሰው የሮማ መኮንን ሲሆን በስሩም የሚመራቸው 100 ወታደሮች ነበሩ። ቁጥር 2ን ተመልከቱ። እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ወደ እግዚአብሔርም ሁልጊዜ የሚጸልይ ነበር ይላል። ይህ ሰው ወዳጆቼ እግዚአብሔርን የሚፈልግና የሚፈራ ሰው ነበር። ጽድቅ ያመጣል ብሎ ላመነበት ነገር ሁሉ ራሱን የሰጠና ዘወትር የሚተጋ ሰው ነበር። ቀርኔሊዮስ እግዚአብሔርን የሚፈራ ሰው ይሁን እንጂ አይሁድ አልነበረም። ነገር ግን በእስራኤላውያን አምላክ የታሰበና አምልኮውን የሚወድ ሰው ነበር። ወገኖቼ ዛሬ ጎረቤታችን ይሆኑ አንዳንዴ በቤተ ክርስቲያን ውስጥ ለየት ያለ ያምልኮ ስርዓቶች ሲኖሩ እግዚአብሔርን የሚወዱ ነገር ግን ያልተለወጡና ክርስቲያን ያልሆኑ ሰዎች እንደምንላቸው አይነት ሰው ነበር። እጅግ ምጽዋት የሚያደርግ ማለት ለአይሁድ ህዝብ ብዙ የፍቅር ስጦታን የሚሰጥ ማለት ነው። አስተዋላችሁ? እጅግ ምጽዋት የሚያደርግ ማለት ለአይሁድ ህዝብ ብዙ የፍቅር ስጦታን የሚሰጥ ነው ማለት ነው። የእስራኤል ህዝብ ለስጦታ የሚሰጠው ትልቅ ቦታ አለው። እግዚአብሔር ማስቀድሞ በብሉይ ኪዳን ዘመን ስለ ስጦታ አስተምሯቸው ነበር። ይህም ከአስር እጅ አንድ እጅ በሚለው በሙሴ ህግ ላይ የተመሰረተ ነበር። ይሰጡም የነበረው በወቅቱ ለነበረው መንፈሳዊ አገዛዝ ስራ ማስኬጃና ለቤተ መቅደስ ማሳደሻ ይውል ነበር። ከሚያመርቱትና ከሚያገኙት ከአስር አንድ እጁን በታማኝነት ይሰጡ ነበር። ስለዚህ ይህ ህዝብ ቸርና የሚሰጥ ህዝብ ነበር። ቅርኔሊዮስ ወደ እግዚአብሔር ይጸልይ ነበር። ይህ መኮንን ያለውን ሁሉ ለእግዚአብሔር ሰጥቷል። ከእግዚአብሔርም የሆነ እውነተኛ ምሬትንና ብርሃንን ይፈልግ ነበር። ስለ ጸሎት ብዙም ባያውቅም ይጸልይ ነበር። ቁጥር 3ን ተመልከቱ። ከቀኑም 9 ሰዓት ያህል ቅርኔሊዮስ ወይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው ይላል። ይህ ሰው በሮማውያን ጦር ሠራዊት ውስጥ መኮንን ሲሆን በዙሪያው ባሉ ሰዎች ዘንድ ተሰሚነትና ተደማጭነት ነበረው። እንደምንመለከተውም በቤተሰቡ ዘንድ እንዲሁ የሚከበርና የሚሰማ ሰው ነበር። የሚያየው ሁሉ መልካም ሰው እንደነበረ ይመሰክርለት ነበር። ቅርኔሊዮስ በብርሃን የሚኖር እንደ ምሳሌ የሚጠቀስ ሰው ነው። ዮሐንስ ምዕራፍ 1 ቁጥር 9 ስለ ኢየሱስ ሲናገር ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር ይላል። ይህ መኮንን ወዳጆቼ ወደ ክርስቶስ ሳይመጣ ገና በተገለጠለት እውነትና ብርሃን ይኖር ነበር። ጳውሎስ በሮሜ ምዕራፍ 1 ከቁጥር 19 እስከ 21 በብርሃን ስለማይኖሩ ሰዎች እንዲህ በማለት ይናገራል። እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና፣ የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ ማምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። ስለዚህም እግዚአብሔርን ያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውሉም ልባቸው ጨለመ ይላል። ዛሬ ተደጋግሞ የሚጠየቅ ጥያቄ ቢኖር ሃይማኖት የሌላቸው ነገር ግን እግዚአብሔርን ለማወቅ የሚፈልጉ አህዛቦች የመዳንን እድል እንዴት አድርገው ነው ሊያገኙ የሚችሉት የሚል ነው። እነዚህ ሰዎች ይጠፉ ይሆንን? ለዚህ ጥያቄ የሚኖረው መልስ እግዚአብሔር ያበራላቸዋል የሚል ነው። እግዚአብሔር ቅርኔሊዮስን ወንጌል ይሰማ ዘንድ አደረገው። አሁን እግዚአብሔር እንዴት አድርጎ ነው ለቅርኔሊዮስ ወንጌል እንዲደርስ ያደረገው? ቤተ ክርስቲያን በዚህ ወቅትና ለመጀመሪያዎቹ 8 ዓመታት በአይሁድ አማኞች የተሞላች ነበረች። ወዳጆቼ እነዚህ ክርስቲያን አይሁዶች ዘወትር በክርስቶስ ታምነው ወደ ቤተ መቅደስ ይሄዱ ነበር። በዚያም የሚፈጸመውን የአምልኮ ሥርዓት ይከታተሉ ነበር። ኋላ ላይ ግን ወንጌል ከኢየሩሳሌም ወጥቶ ወደ ሰማርያ ተሸጋገረ። በኢየሩሳሌም የነበሩ አይሁዶች በዚህ ሁኔታ ቢደነቁም እግዚአብሔር እጅ በዚህ ውስጥ እንዳለ ተረድተው ነበር። አሁን እግዚአብሔር እንዴት አድርጎ ነው የወንጌልን በር ለአዛብ የከፈተው? ጳውሎስ በወቅቱ ታላቅ የአዛብ ሐዋርያ ሆኖ ተነስቶ ነበር። ነገር ግን እግዚአብሔር በአረብ በረሃዎች ውስጥ ያስተምረውና ያለማምደው ስለነበር ለአዛብ ወንጌልን ለመጀመሪያ ጊዜ ለመስበክና በሩን ለመክፈት የታደለው ስምዖን ጴጥሮስ ሆነ። ምናልባትም እግዚአብሔር በወቅቱ ሊጠቀምበት የፈለገው ሰው የተከበረና መንፈሳዊ አባት ሊሆን የሚችልን በመንፈሳዊ ነገርም በወቅቱ ታላቅ ቦታ ያለውን ሰው ሊሆን ይችላል። መንፈስ ቅዱስም ወደ አዛብ የሚሄደውን ወንጌል በቀጥታ ለማድረስ እያንዳንዱን እንቅስቃሴ በግልጽ የሚመራበት ወቅት ነበር። ወገኖች ሆይ እያንዳንዱ አስተዋይ ክርስቲያን ሁሉ መመራት ያለበት በመንፈስ ቅዱስ ነው። መንፈስ ቅዱስ በአሕዛብ ልብ ውስጥ መስራትን በፈለገ ወቅት መንፈስ ቅዱስ ወንጌልን በአይሁድ ልብ ውስጥ ማቀጣጠልና ማነሳሳት ጀመረ። ወንጌልንም በቀጥታ ወደ አሕዛብ ዓለም ይሄድ ዘንድ ይመራ ጀመረ። በቁጥር 4 ላይ እንደምንመለከተው የእግዚአብሔር መልአክ በራእይ ለቅርኔሊዮስ ተገለጸለት። ቅርኔሊዮስ በሕልም ዓለም ውስጥ አልነበረም። ነገር ግን ሲጸልይ ሳለ ያየው ራእይ ነበር። አሁን አንድ ነገር እንድታውቁ ፈልጋለሁ። ይኸውም በእኛ ዘንድ ብዙ ትኩረት የማንሰጠው መልካም ነገር በእግዚአብሔር ፊት ብዙ ዋጋ እንዳለው እንድትረዱ ነው። የቀርኔሊዮስ ጸሎትና ምጽዋት በእግዚአብሔር ፊት ለመታሰብ ያቀርቦ ነበር። እግዚአብሔርም ለድካሙና ለመልካም ሥራው ዋጋ እንዲሆነው የመዳንን ወንጌል ወደ እርሱ ላከ። ማንም ሰው በእግዚአብሔር ፊት እንደ ቀርኔሊዮስ መልካም ቢያደርግ እግዚአብሔር ዋጋውን ይከፍለዋል፣ የመዳንንም መንገድ ያሳየዋል። ከቁጥር 5 እስከ 6 ያለውን ደግሞ ተመልከቱ። መልአኩ ጴጥሮስ የት እንደሚገኝ ነገረው። በዚህ ቁጥር መሰረት ብዙ ማድራሻውን መንገር አላስፈለገውም ነበር፣ ምክንያቱም በጴጥሮስ ላይ ያለው መልካም ማዛ የት እንዳለ ይጠቁምና ይመራ ነበር። የተናገረውን መልአክ በሄደ ጊዜ ከሎሌዎቹ ሁለቱን ከማይለዩትም ጭፍሮቹ እግዚአብሔርን የሚያመልክ አንዱን ወታደር ጠርቶ ነገሩን ሁሉ ተረከላቸው፣ ወደ ኢዮጴ መልአካቸው ይላል። ቁጥር 7ና 8ን ይመለከቷል። ሰዎቹን ወደ ቁርበት ፋቂው ቤት ሲልክ ብዙም ችግር አልገጠመው። እነርሱም በመንገዳቸው ሲሄዱ እግዚአብሔር የጴጥሮስ ቤት የት እንደሆነ ይመራቸው ነበር። የጴጥሮስን ራእይ በሚመለከት ደግሞ ከቁጥር 9 እንመልከት። እነርሱም በነገው ሲሄዱ ወደ ከተማም ሲቀርቡ ጴጥሮስ በስድስት ሰዓት ያህል ይጸልይ ዘንድ ወደ ጣራ ወጣ ይላል። ስምዖን ጴጥሮስን አስቀድሞ ማዘጋጀቱ እጅግ አስፈላጊ ነበር። ጴጥሮስ ጳውሎስ ያለውን ልበሰፊነትና ልምድ አልነበረውም። ጳውሎስም የወሰደውን አይነት ልምምድም ሆነ ምሬት አልነበረውም። እግዚአብሔር ሲጠቀምበት የኖረው በሌላ መንገድ ነው። ስናስበውም እግዚአብሔር ሰዎችን በአንድ መንገድ ለማስኬድ እስኪቀርጻቸው ድረስ ብዙ ስህተቶችን ሊሰሩ እንደሚችሉ ነው። ተርቦም ሊበላ ወደደ። ሲያዘጋጁለት ሳሉም ተመስጦ መጣበት። ሰማይም ተከፍቶ በአራት ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። በዚያውም አራት እግር ያላቸው ሁሉ አራዊትም በምድርም የሚንቀሳቀሱት የሰማይ ወፎችም ነበሩበት ይላል። ከቁጥር 10 እስከ 12 ያለውን ስፍራ ይመለከቷል። ወዳጆቼ ልብ በሉ፣ በዚህ ሸማ ላይ አራዊቶች፣ ወፎችና አራት እግር ያላቸው ነፍሳቶች እንደነበሩበት ማስተዋል ይገባቸዋል። ጴጥሮስ ሆይ ተነሳና አርደ ብላ የሚልም ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያጸይፍም ከቶ በልቼ አላውቅምና አለ። ከቁጥር 13 እስከ 14 ያለውን ስፍራ ይመለከቷል። ጴጥሮስ በሚያየው ነገር እየተደነቀ ሳለ ብላ የሚልን ድምፅ ሰማ። ጌታ ሆይ ብሎ ተጣርቶ ጌታ ብላ ያለውን ነገር አልበላም ማለቱ የሚያስደንቅ ነገር አይደለምን ወዳጆቼ? ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ ይላል ቁጥር 15። ወገኖቼ እግዚአብሔር ንጹህ ነው ያለውን እናንተ እርኩስ ነው ልትሉ እንዴት ትችላላችሁ? እግዚአብሔር መልካም ነው ያለውን ሁሉ ልትቀበሉት ይገባል፣ ምክንያቱም እግዚአብሔር ስለ ንጽህናው መስክሮለታልና። ይህም ሶስት ጊዜ ሆነ፣ ወዲያውም ዕቃው ወደ ሰማይ ተወሰደ የሚልን ቃል ደግሞ በቁጥር 16 ላይ እናገኛለን። ጴጥሮስም ስለሆነው ነገር እየተደነቀ ሳለ ነበር ሸማ ከእርሱ የተወሰደው። ከቁጥር 17 እስከ 22 ያለውን ታሪኩን በስፋት ታገኛላችሁና በኋላ ተመልከቱ። ጴጥሮስ ወደ ቂሳርያ ሊሄድ ተዘጋጀ። ከቀርኔሊዮስ ዘንድ የመጡት ጥቂት መልእክተኞች ስለሆነው ነገር በጥቂቱም ቢሆን ስለነገሩት ወደ ቀርኔሊዮስ ቤት ለመሄድ አልተጠራጠረም ይላል። ከቁጥር 23 እስከ 25 ያለውን ደግሞ አሁንም አለፍ ብላችሁ በኋላ ተመልከቱ። ቀርኔሊዮስ በቤተሰቦቹ በዘመዶቹና በጓደኞቹ ዘንድ ያለውን ከበሬታና ተሰሚነት በዚሁ ክፍል እንመለከታለን። እንዲሁም ይህ ሰው በድርጊቱ አሕዛብና ሃይማኖት የሌለው እንደሆነ እንረዳለን። የእግዚአብሔር መልአክ ተገልጾ ጴጥሮስን እንዲገናኘው ሲመክረው ሁሉን መፍቴ ከጴጥሮስ የሚያገኝ መሰለው። ጴጥሮስንም በተገናኘ ጊዜ ለእግዚአብሔር ብቻ ሊደረግ የሚገባውን ስግደት በጴጥሮስ ፊት በእግሩ ላይ በመውደቅ አደረገው። እዚህ ላይ ደስ የሚያሰኘው ነገር የስምዖን ጴጥሮስ ምላሽ ነው። ጴጥሮስ ታላላቅና አቧራ የለበሱት እግሮቹ እንዲሳሙ አልፈለገም። ስለዚህም ከለከለው። ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው የሚልን ቃል በቁጥር 26 ላይ እናገኛለን። ጴጥሮስ ወገኖቼ ፈጥኖ ከእግሩ ላይ ያነሳው እኔም ራሴ እንዳንተ ሰው ነኝ በማለት አምልኮና ስግደት እንደማይገባው ተናገረው። ከቁጥር 27 እስከ 28 ያለውን አለፍ ብላችሁ ተመልከቱ። ጴጥሮስ ወደ ቤቱ ውስጥ ዘልቆ ገባ። በሕይወቱ ለመጀመሪያ ጊዜ ነበር በአሕዛብ ቤት ውስጥ ሲገባ። በዚህ ወቅትም ትንሽም ቢሆን በእግዚአብሔር ትእዛዝ ላይ ጥርጣሬ ሳይኖረው አልቀረም። ይቅርታ ጠይቆ ንግግሩን ሲጀምር ለመጀመሪያ ጊዜ አህዛብንና አይሁድን የሚለየውን የሃይማኖት ሥርዓት ጣሰ። በሚናገርበትም ወቅት በባልንጀርነት ስሜት አልነበረም የሚናገረው። ይህ ደግሞ እዚያ የተሰበሰቡትን አህዛብ እንደማዋረድ የሚቆጠር ነበር። ወደዚህ ስፍራ እንድመጣ ሲነገረኝ ምን እንደተሰማኝ ልነግራችሁ እችላለሁ። ከዚህ በፊት በማንም ንጹህ ባልሆነ አህዛብ ቤት ገብቼ አላውቅምና ወደዚህም ስፍራ ፈጽሞ ለመምጣት አልፈለግኩም ነበር። ነገር ግን ምንም እንኳን ከዚህ በፊት በረከሱ አህዛብ ቤት ገብቼ ባላውቅም እግዚአብሔር ዳግመኛ ማንንም እርኩስ እንዳልልና ሁላችንም ኃጢአተኛ መሆናችንን ሁላችንም አዳኝ እንደሚያስፈልገን ተናገረኝ በማለት ገለጸ። እስቲ አንድ ሰው ወደ ቤታችሁ መጥቶ ቤታችሁ የረከሰና ቆሻሻ ነው ብሎ ገምቼ ነው የመጣሁት ቢላችሁ ምን ይሰማችሁ ይሁን? ወዳጆቼ እርግጠኛ ነኝ ይህንን ሰው በፍቅር በጓደኝነት ስሜት አትቀበሉትም። ጴጥሮስ የተናገረው ነገር ቢኖር እንደዚሁ ነበር። ንግግሩን ሲቀጥል ቁጥር 29ን ተመልከቱ። ስለዚህም ደግሞ ብትጠሩኝ ሳልከራከር መጣሁ። አሁንም በምን ምክንያት አስመጣችሁኝ ብዬ ጠይቃችኋለሁ አላቸው። ያስደነቀኝ ወዳጆቼ ይህ የጴጥሮስ ጥያቄ ነበር። ለምንድን ነው ወዲያውኑ የመጣበትን ምክንያት ያልተናገረው? ለምንድን ነው ስለ ኢየሱስ ክርስቶስ አምላክነትና አዳኝነት ሊናገር ያልደፈረው? አያችሁ ወዳጆቼ፣ በዚህ ስፍራ ላይ ከጴጥሮስ ጋር የተገናኘው መንፈስ ቅዱስ ነው። የዚህን ማላፊነት መውሰድ ያለበት እርሱ ነው። ስለዚህም ጴጥሮስ ዘሎ ወደ ሌላ ጉዳይ እንዳይገባ ይቆጣጠረው ነበር። እዚህ ላይ የምንማረው ትልቅ ትምህርት ቢኖር ምስክርነታችሁን ሁሉ ወዳጆቼ በመንፈስ ቅዱስ መመራት እንዳለበት ነው። አለበለዚያ ግን ከጥቅሙ ይልቅ ጉዳቱ ያመዝናል። በዛሬ ጊዜ ምስክርነታችን ውጤት እንደሚያመጣ ካስፈለገ ልብ በሉ፣ በዛሬ ጊዜ ምስክርነታችን ውጤት እንዲያመጣ ካስፈለገ በጸሎት መታገዝ አለበት። ወንጌላችንም ለሰዎች እንዲደርስ በጸሎት መመራት ይገባዋል። ጊዜውም ሲመጣ ጉልበታችንን ለጸሎት መንበርከኩ አይቀርም። እግዚአብሔርን ወዴት ሄዳችሁ ወንጌልን መስበክና መመስከር እንዳለባችሁ በጸሎት ጠይቁ። ወገኖቼ ሆይ እግዚአብሔር ሊመራችሁ እንደሚችል እኔ አውቃለሁ። ካልጸለያችሁ ግን ለምትወዱት ሰውም ሆነ ለጓደኛችሁ ወይም ለሌላ ሰው ለመመስከር በገዛ ኃይላችሁም ሆነ በስጋችሁ አትውጡ። ይህንን በገዛ ኃይላችሁ ልታደርጉ ከተነሳችሁ አይሳካላችሁም። የመምራቱን ስፍራ እግዚአብሔር እንዲወስድ አሳልፋችሁ ስጡት። ወዳጆቼ በእግዚአብሔር መንፈስም ስንመራ ለምስክርነታችን ከፍተኛ ጥንቃቄ ማድረግ ይገባል። ስምዖን ጴጥሮስ እንደመጣ የሚያውቀውን ሁሉ ሊያብራራና ሊያስተምር አልሞከረም። ከዚህ ይልቅ ግን በመጀመሪያ ምን እየተደረገ እንዳለ ለማወቅ ስለፈለገ ለምን ይሆን የጠራችሁኝ? እነዚህን ሰዎች ለምን ወደ እኔ ላካችኋቸው? በማለት መጠየቅ ጀመረ። ከቁጥር 30 እስከ 33 ያለውን ብትመለከቱ የቀርኔሊዮስን መልስ ታገኛላችሁ። ቀርኔሊዮስም በእውነቱ እግዚአብሔር ላክና ስምዖን ጴጥሮስን አስጠራው ካለኝ በስተቀር ወደ አንተ ለምን እንደላኩ የማውቀው ነገር የለኝም። ስለዚህ አንድ ለእኔ የሚሆን መልእክት ሊኖር ይችላል፣ ያንን እንድትነግረኝ ለምንሃለሁ በማለት ተናገረ። ጴጥሮስም አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩ። የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህን ቃል ወደ እስራኤል ልጆች ላከ። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ የሚለውን ቃሉን ከቁጥር 34 እስከ 37 ባለው ስፍራ ላይ እናገኛለን። ወዳጆቼ በእነዚህ ወቅት ቀርኔሊዮስና አብሮት የተሰበሰቡት ሰዎች ስለ ናዝሬቱ ኢየሱስና ስለ መጥምቁ ዮሐንስ ጠቃሚና አስፈላጊ የሆኑ ዕውቀቶችን ተማሩ። እንግዲህ የዛሬው ጥናታችን በዚሁ ላይ ያበቃል። የዚህን ተከታይ ክፍል ደግሞ በሚቀጥለው ክፍለ ጊዜ ይዘንላችሁ እንቀርባለን። ደህና አደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።